97 ጀምሮ ለሶስተኛ ጊዜ እዚህ እንድደርስ በሰላም በህይወት በጤና እንዳደረሰኝ እያመሰገንኩኝ የዛሬውን ፕሮግራም እንጀምራለን። አሸናፊም እዚህ አጠገቤ አለ። ለማንኛውም ከትዝብቱ እንጀምርና በትላንትናና በዛሬው ቀን በተለያዩ አካባቢዎች በመዞር ህዝቦችን መራጮችን ማለት ነው ለመናገርና ሀሳቦችን ለመዘገብ ሞክረናል። እዛውም ሰማያዊ ፓርቲ፣ መድረክ፣ አንድነት ፓርቲና ሌሎችንም ጎብኝተናል። በዛሬው ዕለት ለመናገር ሞክረናል። ብዙዎቹ ገና ለምርጫ ለመዘጋጀት ጥያቄው የነበረው ከኛ ሊቀርብ የነበረው ለምርጫው ምን ያህል እንደተዘጋጁ ለመጠየቅ ነበር። ብዙዎቹ በርበሬ ቀንጥሱ ሰርገኛ መጣ አይነት ላይ ነው ያሉት። ወረቀታቸው መደም የተሳካ አይመስልም። ከምርጫ 97 ጋር ሲወዳደር በምንም አይነት መልኩ ፓርቲዎች የተዘጋጁበት ሁኔታ አይታይም። እሱን ማለት ደግሞ ምንድነው የደጋፊዎቻቸውም ሆነ የቢሮዎቻቸውን ሁኔታ ሲታይ ያለው ቁጥራቸው ወይንም ደግሞ በሚዲያ በተለይ ውጪ ባለ ሚዲያ ላይ የሚናገሩት የሚዘግቡትን እና እዚህ በአይን ቁጭ ብሎ ለመታዘብ ሲሞከር ግን በምንም አይነት መልኩ የሚጣጣሙም አይደሉም። እንግዲህ ይህን ካልኩኝ በኋላ እከሌ ከከሌ ለማለት አያስፈልግም። እንደዚህ በአጠቃላይ ምርጫው ምን ይመስላል ከሚለው ምርጫው እስካሁን ድረስ ባለው ጊዜ ሰላማዊነት ያዘለ በሰላም መንፈስ እየተንቀሳቀሱ የሚሄዱበት ሁኔታ ነው ያለው። እንግዲህ ምርጫን ስናወራ ማውራትም ያለብን ምንድን ነው ምርጫው የሚለው ነው። ምርጫው የ2007 አምስተኛው ብሔራዊ ምርጫ ነው። በዚህ ብሔራዊ ምርጫ ምንድን ነው የሚካሄደው? የብሔራዊ ማለትም የፓርላማ አባል ማለትም 547 የፓርላማ ተወካዮችን የሚመረጡበት ጊዜ ነው። ከዛ ውስጥ ደግሞ የክልሎች በየክልሎች ደግሞ የክልል መንግስታት የነሱም የክልል ምክር ቤቶች እና አማካሪዎችን ይመረጡበት ነው። ስለዚህ በዚህ ላይ ያሉ ሂደቶች ናቸው። ለማስታወስ ያህል እንደዚህም ብለን ለመናገር ሳይሆን ለማስታወስ እና ምርጫው ምን ማለት ነው የሚባለው ነገር በነገ ዕለት በብሔራዊ ደረጃ 547 እጩዎች ተወዳድረዋል ፓርቲዎቻቸውን ወክለው። እነዚህ 547 የምክር ቤት አባሎች ናቸው። 547 ለምን በሚባልበት ጊዜ ህገ መንግስቱና የምርጫው የመጀመሪያው ህግ በተቀረጸበት ጊዜ የኢትዮጵያ ህዝብ በቆጠራ 55 ሚሊዮን ህዝብ ነው ተብሎ ስለታሰበ አንድ ተወካይ 100,000 ህዝብ ይወክላል ተብሎ የተወሰነበት ነው። ስለዚህ አንድ ተወካይ ማለትም እነዚህ 547 የፓርላማ ተመራጮች የሚወክሉት እያንዳንዳቸው 100,000 ህዝብ ነው። ከዛ ወዲህ ግን የህዝብ ቆጠራ አለ። ምናልባት በሚቀጥለው መንግስት በሚቋቋምበት ጊዜ ፓርላማ ይሄን አይቶ ወይንም ደግሞ ምርጫው ይሄን አይቶ የተወካዮችን ቁጥር ሊያበዛ ወይንም ደግሞ የፓርላማውን ቁጥር ሊጨምረው ይችላል። ስለዚህ ለጊዜው ግን ያለው ይሄ ነው። በዚህ ላይ ስንሄድ 43,500 የምርጫ ጣቢያዎች አሉ በአጠቃላይ ለነዚህ 547 ምርጫ ወረዳዎች ማለት ነው። እነዚህ 547 የምርጫ ጣቢያዎች ምርጫ ወረዳዎች ወይንም እጩዎችን ለመምረጥ 43,500 የምርጫ ጣቢያዎች አሉ። እያንዳንዱ የምርጫ ጣቢያ ከምርጫ 97 የሚለየው ነገር ቢኖር ምንድን ነው? እያንዳንዱ ጣቢያ የሚመረጡ ወይም መራጭ የተመዘገበው ለ1,000 ብቻ ነው። ስለዚህ የግርግር አይመጣም። ከግርግር አለመውጣቸው ሰልፍ አይኖርበትም። ስለዚህ ሁሉንም በአግባቡ ሊሰራ ይችላል እና ይሄ ተሻሽሎ የመጣው የምርጫ ህግ ነው። እነዚህ ናቸው ከነዚህ ከ43,000 የምርጫ ጣቢያዎች 1,600 የሚሆነው በአዲስ አበባና አካባቢ ያሉ የምርጫ ጣቢያዎች ናቸው። ስለዚህ በነገ ጠዋት ማለትም በጠዋቱ 12 ሰዓት በኢትዮጵያ ቆጠራ ወይንም ደግሞ በእኛ ቆጠራ 6 AM ጀምሮ የሚደረጉትን ሂደቶች እየተከታተልን ለማቅረብ እንሞክራለን። በዚህ መሰረት የምርጫ ፓርቲዎች ዋና ዋናዎች የተባሉት ፒአርዲኤፍ 501 እጩዎችን አቅርቧል። መድረክ 270 አቅርቧል። ኢዳፓ 165 አቅርቧል። ሰማያዊ 138 አቅርቧል። ቅንጅት 108 እንዲሁም ደግሞ አንድነት 92 መላው ኢትዮጵያ አንድነት ድርጅት ደግሞ 78 እነዚህ ተደማምረው ነው እንግዲህ ወደ የሚቀጥለውን መንግስት ለመወክለው ለመንግስት ለመሆን የሚጠየጣሩት። ግን በደፈናው ሳይሆን በትክክለኛ ባለው ሁኔታ በፓርቲዎች ባስመዘገቡት እጩዎች ሁኔታ ብንሄድ እያንዳንዳቸው መንግስት እንሆናለን ብሎ ቢሉ ትልቅ ተወካይ ወይንም ደግሞ ትልቅ እጩ ያለው ኢፒአርዲኤፍ 501 ነው። በማጆሪቲ ወይንም ደግሞ 275 እጩዎች አሸንፎ የሚቀጥለውን መንግስት ሊመርጥ የሚችለው ኢህአዴግ ብቻ እንደሆነ ከዚህ ካለው መረጃ ለማወቅ ይቻላል። ሌሎቹ ፓርቲዎች በምንም አይነት መልኩ በሁለተኛ ደረጃ እንኳን መድረክ 270 እጩዎች ያቀረበው አሸንፍ ያለው ብሎ ቢል እንኳን 100% እጩዎች አሸንፉ ብሎ ቢል እንኳን መንግስት ለመምረጥ ቢያንስ 5 እጩ ይጎላዋል። ስለዚህ መንግስት የመሆን እድል የለው። ምናልባት እነዚህ ሰዎች ተሳክቶላቸው ሌሎቹ ፓርቲዎች ባለፈው ሳምንት ተክሰነው ነበር እነዚህ ሁሉ ተሳባሰው 275 መቀመጫ ካሸነፉና ስምምነት ካለ ምናልባት ጉም የሚፈቅድ አይመስለኝም። ምናልባት ሊሆን ይችላል፣ ግን ባለው ሁኔታ ባለው ተጨባጭ ሁኔታ ነገ ጠዋት ተነስተው ወይም ደግሞ ሰኞ ጠዋት ተነስተው ምርጫ ማን መንግስት እንዳንሆን ተነፈግን የሚለው አቤቱታ ሊኖር አይችልም። ስለዚህ ይሄን ልንያይቻልኩት ምንድነው አድማጮቻችን በተለይ ውጭ ያለነው በተለያየ መልኩ ያልተሳካ ለመረጃ እየተፈጠን ስለሆነ ያን መረጃውን ለማስተካከል ለእናንተ ግንዛቤ እንዲሆን ነው። ይሄ የኛ ውሳኔ ሳይሆን ባለው ተጨባጭ ሁኔታ ባለው ተጨባጭ መረጃ ከምርጫ ቦርድ ከፓርቲዎች በተገኘው መረጃ መሰረት በዛ ሁኔታ ላይ የተካሄደ ቁጥር ነው የምንነግራችሁና የሚቀጥለውን አመት የሚቀጥለው አምስተኛውን አሸንፎ መንግስት ሊሆን የሚችል ማጆሪቲ ኖሮት ወይም ደግሞ አብላጭ ድምጽ ኖሮት ሊጅ አሸንፎ ሊኖር የሚችል ኢህአዴግ ብቻ ነው። ስለዚህ ይሄን ከጭንቅላታችን አድርገን ምናልባት በየጣቢያዎች በየምርጫ ጣቢያዎች እንዳናሸንፍ ወይም ደግሞ አብላጭ ድምጽ እንዳናደርግ ኢህአዴግ ወይም ደግሞ ሌሎች ከለከሉን ብለው አቤቱታ ሊያቀርቡ ይችላሉ። ነገር ግን መንግስት እንዳንሆን ተከለከልን የሚል ምንም አይነት መንገድ አላየሁበትም። ሊታይ የሚችል የለም። ያለው መረጃ የሚጠቁመው ራይት ባለው አሁን ባለው ሁኔታ ሊጠቁም ይችላል። እየጠቁም ያለው 501 እጩ ያቀረበ ይሄ እንግዲህ 501 እጩ በምንልበት ጊዜ 501 የኢህአዴግ ብቻውን ነው። አጋር ድርጅቶች ደግሞ 47 እጩ ያቀረባሉ። ምናልባት እንኳን ኢህአዴግ 200 ኢህአዴግ ብቻውን 275 መቀመጫ ባያገኝ እንኳን አምስቱን በተለይ ከሶማሌ የሶማሌ ክልል ነው። ሶማሌ ክልል ማንኛውም የተቃዋሚ ድርጅት እጩ ያቀረበበት አይደለም። ስለዚህ ኢህአዴግ እንኳን 274 ባይሞላለት ቢያንስ 25 የሶማሌ ክልልን ድምጽ ወስዶ የሚከተለው መንግስት የመምረጥ ሙሉ ለሙሉ እድሉ ለኢህአዴግ ነው። ስለዚህ እነዚህን ነገሮችም ለማየትና ለማገናዘብ እንድንሞክር ነው ይሄን መግለጫ መስጠታችን። ስለዚህ ተቃዋሚ ድርጅቶች በትግራይ ክልል ስድስት የተቃዋሚ ድርጅቶች አሉ፣ መድረክን ጨምሮ። ሰማያዊ አለኝ ብሏል፣ ግን ከዛ አካባቢ ከትግራይ አካባቢ በቀደምታ በአሜሪካን ድምጽ በቀረበ መረጃ መሰረት ሰማያዊ መኖሩ እንዳለው ተወዳዳሪ እንዳለው የሚጠቁም ነገር የለም። ኢዳፕ አለ፣ በእርግጥ መድረክ አለ። በእነዚህ ናቸው። በሶማሌ ክልል ማንኛውም ተቃዋሚ ድርጅት የለውም። ትውልድ የአዲስ ትውልድ ራዕይ የሚባለው ፓርቲ በጋምቤላ በደቡብና በጋምቤላ በኩል አለው። ያውም ይህን ያህል ቁጥር የሚባል ነገር አይደለም። ስለዚህ እነዚህን ሁሉ መሰረት አድርገን ነው ማየት የምንችለው እና ለማየትም የምንሞክረው አንድ እሱ ነው። ሌላ አሁን ከመሸ በኋላ ያገኙት መረጃ አለ። በዶክተር አሸብር እና በተከራካሪዎቹ ወገን መሀል የተፈጠረ ግጭት አለ። በትላንት በስከሰሞኑ ይህም የተፈጠረው በሁለቱም እጩዎች ደጋፊዎች መሀል የተፈጠረ ግጭት ነው። ያ የተፈጠረው ግጭት ግን የብሔር ነክ ስለሆነ ወይም ደግሞ ወገናዊነት የሚያደርግ ስለሆነ የምርጫ ቅስቀሳ አካሄዱ በገንዘብ ላይ የተመሰረተ በመሆኑ ያንን ገንዘብ ተመርኩዞ የሚደረጉ ቅስቀሳዎች ሌላውን ሰው ወገኔ ተጎዳብኝ ወደሚል የደጋፊዎች ግጭት ተፈጥሮ ያንን ግጭት ደግሞ በሰላማዊ መንገድ ለመፍታት ስላልተቻለ ይሄ ግጭት አንድ ነገር እንኳን ቢመጣ ወደ ሌላ ጋር ሊሄድ ይችላል ከሚል መንፈስ ምርጫ ቦርድ ይህንን ከተወያየ በኋላ ላልተወሰነ ቀኖች ምርጫው እንዲራዘም ተደርጓል። ይሄ የመጀመሪያ ጊዜ አይደለም። በደቡብ ክልልም በሁለተኛው ብሔራዊ ምርጫ ላይ ተካሂዷል። በ2005 ምርጫም ጊዜ በደቡብና በኦሮሚያ ክልል የተካሄዱባት ነገሮች። ስለዚህ አዲስ ነገር አይደለም። ምናልባት በእናንተ አካባቢ ባሉ በፌስቡክ እና በሌሎች ሚዲየም ነገሮች ተጋኖ ሊቀጥሩ ይችላል ሊመጡ ይችላሉ። ግን በመራጮች ሳይሆን በደጋፊዎች መሀል በተፈጠረ ሂደት የሰዎችን ግጭት ሊያባብስ ወይም ሊባባስ ይችላል ወይም ሰዎች ደግሞ በኃይለኛ መልኩ ሊጋጩ ይችላሉ ወደሚል እንዳያዘንብ ተብሎ ለጊዜው በማሳረቅ እንዲቀጥል ተደርጎ ለጊዜው ምርጫው እናይካ። ከዛ ባስታገር ግን ሁሉም የፓርቲዎች እና ሁሉም ቦታዎች ላይ ምርጫዎች ለምርጫ ህዝቡ ተዘጋጅቷል። ምርጫዎች በዚህ እንደሚቀጥሉ ነው የተነገረው። ሌላ አሁን ከመሸ በኋላ ያገኘሁት መረጃ ማረጋገጥ አልቻልኩኝም። ለማረጋገጥ ሞከረው በመረጃ ደረጃ ነው የምነግራችሁ። ትክክል ነው ብዬ አይደለም የምነግራችሁ። የሰማያዊ ፓርቲ በተለያዩ ቦታዎች ላይ እየደወለ የምርጫ ካርድ ሳይሆን የምርጫ ካርዳችሁን ኮፒ አድርጋችሁ ስጡን ያን ለሚሰጥ ሰው 2500 ብር እንከፍላለን ደውሉን ይያሉ በተለያየ ቦታ የቅስቀሳ ያካሂዱ ነው ለምንድን ነው የምርጫ ካርድ ኮፒ የሚፈልጉት አናውቅ ቢታወቀ ነገር የለም ነገር ይሁን ግን ከስሩ ለማረጋገጥ ሙከራ ይደረጋል ምናልባት በሚከተለው ሳምንት ይሄን ነገር ለማድረግ ይችላል ከዛን ጊዜ ወዲህ ግን የምርጫው ቢያንስ 70% 80% ውጤቱ ሊታው ኦፊሻል ይሆነ ትክ ማን ነው የመጨረሻው ውሳኔ ሳይሆን የመጨረሻው ይሄ ነው ለማለት ሳይሆን ግን 80% የሆነው የድምጽ ቆጠራ ተጠናቆ ማን ፓርቲ ሊያሸንፍ ይችላል የሚለው ትንበያ በሳምንቱ አጋማሽ ሊታወቅ ይችላል ማለት ይሄን የምለው ምንድነው ከምርጫ 97 ጋር በሚወዳደርበት ጊዜ አሁን ያለው ቴክኖሎጂ ማለትም የቴሌፎን በተለይ የሞባይል ቴሌፎንና የኢንተርኔት አገልግሎት ትንሽ ሰፋ ያለ በመሆኑ መረጃዎች ባጭር ጊዜ ውስጥ ሊቀርቡ ይችላሉ የሚለውን ግምት በመሰል ነው የኛ ትንበያ ሳይሆን ግን በአጠቃላይ ከሀገሪቱ ሁኔታ ጋር በተመለከተ የምርጫው ውሳኔ ሳይሆን የምርጫው ትንበያ በዋናውን ምርጫ እከሌ ያሸንፋል ብሎ ለማለት የሚያደርጉት እድሎች በጣም የሰፉ ናቸውና ከሚቀጥለው ሳምንት ፕሮግራማችን በፊት ልናቀርብ እንችላለን። ከዛ ባሻገር ግን ይሄ የኢትዮጵያን ድምጽ የሬዲዮ ፕሮግራም በአሁኑ ሰዓት ከዲያስፖራ ዲስከሽን ፎረም ጋራ ኢትዮጵያን ኢን ዲያስፖራ ዲስከሽን ፎረም ጋራ በተቻለ መጠን በየሰዓቱ በየሁለት ሰዓቱ አፈላ ማንኛቸውን መረጃዎች ለማቅረብ ዝግጁ ነው እየተዘጋጀን በትላንትና ማታ መግለጫ ሰጥተንበታል በዛሬው ማ ከጥቂት ከአንድ ሰዓት በፊት እንደዚሁ ዲስከሽን ውስጥ በመግባት ያሉትን ሁኔታዎችን ለማስረዳት ሞክረናል አሁንም ከአንድ ሰዓት በኋላ በተለይ የዚህ የዶክተር አሸብርን የምርጫ ጣቢያ በተመለከተ ለተከሰቱት ሁኔታዎች ማረጋገጫ ስለተገኘ በዛ መሰረት ተመልሰን እንገባበታለን ይሄን ይመስላል ለጊዜው ያለው ሌላው እንግዲህ ያው እንደሰማኑ እንደምናሳብ እንደሰማኑ ብቻ ሳይሆን እንደያየን እንዳለነው ዛሬ የ2007 የአምስተኛው የኢትዮጵያ ብሔራዊ ምርጫ ዋዜማ ግንቦት 15 ነው ግንቦት 16 ነገ የምርጫ ሂደቱ ይካሄዳል ያን ደግሞ እያየን እንዘግባለን ስለዚህ ይሄን የምናገረውን ሁኔታዎች በትክክለኛም ሆነ በአስቸኳይም ባይሆን አጠር ባለቀኑ መረጃዎችም ደግሞ ተከታትሎ በየሰዓቱ የሚደረጉት ሁኔታዎችን ለመከታተል ፍላጎት ያላችሁ ሰዎች በፓልቶክ ውስጥ ዲያስፖራ ኢትዮጵያን ዲስከሽን ፎረም ውስጥ በመግባት በዛው ስለ ተከታተሉን ትችላላችሁ ለማለትና ይሄንን መሰለኝ ይሄን በተመለከተና ምርጫ ነክ በተመለከተ አሸናፊ የሚሉ አለ እንደውም የዶክተር አሸናፊን የምርጫ ጣቢያ በተመለከተ እሱ ይበልጥ ከኔ ሰፋ ያለ መረጃ ስላለው እሱ ሊያቀርብላችሁ ይችላል ስለዚህ እሱ በመጀመሪያ ጊዜ እንግዲህ ከስንት አመት በኋላ ባይን መታየታችን ነው ንሽ ወፈር ሰፋን ብላል እንግዲህ እሱን ምን አይነት ምግብ እየበላህ እንደሆነ ባላቀውም ግን ደህና ሁኔታ ላይ ያለው ድምጽና ስራ ትንሽ ሳፋ ከፈክ ይላል ለማንኛቸው እንግዲህ አንተ አጠራ ያለ ዘና አለ እሱ ነገርብልና ከዛ ወደ ዊታችን እንገባለን አድማጮች አሸናፊ
ጤና ይስጥልኝ የአትላንታ አድማጮች በኢትዮጵያ የጊዜ አቆጣጠር ለቱ ቀዳሜ ግንቦት 15 2007 ዓ.ም ከምሽቱ 2 ሰዓት ከ20 ደቂቃ ነው ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብራኑ ነኝ። የሳምንቱ ዋና ዋና ዜናዎች ኢትዮጵያ ነጻ ፍትሃዊና ዲሞክራሲያዊ ምርጫ ለማካሄድ መዘጋጀቷን የአፍሪካ ህብረት የምርጫ ታዛቢ ቡድን አስታወቀ። ለምርጫው ሰላማዊና ፍትሃዊነት ዛሬና ነገ ፖሊስ፣ ፍርድ ቤቶችና አቃቤ ህጎች በልዩ ሁኔታ ስራ ላይ ይሆናሉ። የፖለቲካ ፓርቲዎች የተፈታቸውን ነጻ የቅስቀሳ ይርሳት በአግባቡ መጠቀማቸው ተገለጸ። ቦርዱ የምረጡኝ ቅስቀሳ ሲያካሂዱ ለተገኙ ሶስት የፖለቲካ ፓርቲዎች የጽሁፍ ማስጠንቀቂያ ተጠይቀው የሚሉት ናቸው። ሌሎችም ዜናዎች ይኖሩናል። አሁን ወደ ዜናዎቹን በዝርዝር አሰማችሁ። የአፍሪካ ህብረት የምርጫ ታዛቢ ቡድን ኢትዮጵያ ነገ የምታካሄደው ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንደሚጠናቀቅ የተሳካ ዝግጅት ማድረጓን አስታወቀ። የምርጫ ታዛቢ ቡድኑ ይህን ያለው ለካሄድ ሰዓታት የቀረውን አምስተኛውን ሀገር አቀፍ ምርጫ አስመልክቶ ዛሬ ለጋዜጠኞች በሰጠው ማብራሪያ ነው። የአፍሪካ ህብረት የኢትዮጵያ ምርጫ ታዛቢ ቡድን ሰሞኑን በተለያዩ የምርጫ ጣቢያዎች መንቀሳቀሱንና የተለያዩ የፖለቲካ ፓርቲዎችን ማነጋገሩን ይፋ አድርጓል። ቡድኑ በምርጫው የሚሳተፉ የተለያዩ የፖለቲካ ፓርቲዎች በምርጫው ቅስቀሳ ወቅት ሰፊ የአየር ሰዓትና የጋዜጣ አምድ ተመድቦላቸው መጠቀማቸውን አረጋግጠውልኛል ብሏል። ይህ በመሆኑም ሀገሪቱ ሊካሄድ የሰዓታት ዕድሜ የቀረው ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ከፍተኛ ስራ መስራቷን ተገንዝበናል ነው ያለው የህብረቱ ታዛቢ ቡድን። የምርጫ ታዛቢ ቡድኑ የቅድመ ምርጫው ሂደት የተሳካ እንደነበር ሁሉ የነገው ምርጫም በተሳካ ሁኔታ እንደሚጠናቀቅ እምነቴ ከፍተኛ ነው ብሏል። የአፍሪካ ህብረት የምርጫ ታዛቢ ቡድን ይህን ምርጫ ለመታዘብ 59 ታዛቢዎች በስሩ አካቷል። 9ኙ ቋሚ ሲሆኑ 50ዎቹ ይህን ምርጫ ለመታዘብ ብቻ የተመረጡ ጊዜያዊ ታዛቢዎች መሆናቸውን አስረድቷል። በነገው ዕለትም እነዚህ ታዛቢዎች በተለያዩ የምርጫ ጣቢያዎች በመንቀሳቀስ ስራቸውን በከፍተኛ ኃላፊነት ይወጣሉ ብሏል። የኤፍድሪ የፍትህ ሚኒስቴር የምርጫውን ሰላማዊና ፍትሃዊነት ለማስጠበቅ በልዩ ሁኔታ ቅዳሜና እሁድን እንደሚሰራ አስታወቀ። ሚኒስቴሩ ለመገናኛ ብዙሃን እንዳስታወቀው ዛሬ በድምጽ መስጫው ዋዜ ማለት እና በድምጽ መስጫው ዕለት እሁድ ፖሊስ፣ ፍርድ ቤቶችና አቃቤ ሕጎች በልዩ ሁኔታ ስራ ላይ እንደሚውሉ አስታውቋል። በምርጫው ዕለት የሚፈጸሙ የህግና የስነ ምግባር ጥሰቶችን ሲያጋጥሙ የፍትህ አካላቱ አቤቱታዎችን በመቀበል ምርመራ እንደሚያደርጉም ሚኒስቴሩ አመልክቷል። የፍትህ አካላቱ በአዲስ አበባና በድሬዳዋ ከዛሬ ጠዋት ጀምሮ ስራ ጀምረዋል። የአዲስ አበባ ፖሊስ ኮሚሽን ከሌሎች የጸጥታ ኃይሎች ጋር በመቀናጀት በመጪው እሁድ ለሚካሄደው አጠቃላይ ምርጫ ስኬት ተገቢውን ዝግጅት ማድረጉን ትናንት መግለጹ ይታወሳል። ኮሚሽኑ ምርጫው ሰላማዊ በሆነ መንገድ እንዲጠናቀቅ የሚያስችሉ ስልጠናዎችን ለፖሊስ አባላት መስጠቱንም ነው የገለጸው። ህብረተሰቡም እንደ ከዚህ ቀደም ሁሉ ጨዋነት በተሞላበት ሁኔታ በምርጫው ላይ እንዲሳተፍ ጠይቋል። ችግሮች ከተከሰቱም ለፖሊስ ሪፖርት በማድረግ የተለመደ ትብብር እንዲያደርግ ነው ኮሚሽኑ ያሳሰበው። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የምርጫ ሂደት ላይ ከትላንት በስቲያ የምርጫ ቅስቀሳ በተጠናቀቀበት ዕለት በሰጠው መግለጫ እስካሁን የምርጫው ሂደት ከዚህ በፊት ከነበሩት ጋር ሲነጻጸር የተሳካ መሆኑን አስታውቋል። እስካሁንም ስለ ምርጫ ግንዛቤ በማስጨበጥ የተወዳዳሪ ፓርቲዎች የገንዘብ ድልድልና በቁሳቁስ ስርጭት በኩል የተሳካ ስራ መሰራቱን ቦርዱ አስታውቋል። በሌላ በኩል የፖለቲካ ፓርቲዎች የሰጣቸውን ነጻ የቅስቀሳ የአየር ሰዓት ህግና ደንቡን በተከተለ መልኩ መጠቀማቸውን የኢትዮጵያ ብሮድካስት ባለስልጣን አስታውቋል። ባለስልጣን እንዳለው በዘንድሮ ምርጫ ለሚሳተፉ የፖለቲካ ፓርቲዎች በቴሌቪዥንና በሬዲዮ 600 የአየር ሰዓት እንዲሁም በጋዜጣ 700 አምድ ተመድቧል። በዚሁ መሰረት በቴሌቪዥን ከተመደበው 100 ሰዓት ውስጥ 82 በመቶውን እንዲሁም በሬዲዮ ከተመደበው 500 ሰዓት ውስጥ 74 በመቶውን እንዲሁም በጋዜጣ ከተመደበላቸው አምድ ውስጥ 71 በመቶውን መጠቀማቸውን ባለስልጣኑ አስታውቋል። ለምርጫ ቅስቀሳ ከቀረቡት 99 በመቶ ህግና ስርዓት ያከበረ በመሆኑ የአየር ላይ መዋሉን ባለስልጣኑ አስታውቋል። ቀሪዎቹ 100 የሚሆኑ የምርጫ ቅስቀሳዎች ህግን ያላከበሩ በመሆናቸው ሳይተላለፉ ቀርተዋል። የምርጫ ቅስቀሳ የጊዜ ገደብ ከተጠናቀቀ በኋላ የምረጡኝ ቅስቀሳ ሲያካሄዱ ለተገኙ የፖለቲካ ፓርቲዎች የጽሁፍ ማስጠንቀቂያ መስጠቱን የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አስታውቋል። የቦርዱ ዋና ሰብሳቢ ፕሮፌሰር መርጋ በቃና እንደተናገሩት ከ58ቱ የፖለቲካ ፓርቲዎች ውስጥ 3ቱ የምርጫ ህጉ በማይፈቅድ ሁኔታ የምርጫ ቅስቀሳ ትናንት በይፋ መቆሙ ከተገለጸ በኋላ ቅስቀሳ ሲያደርጉ የተገኙ ናቸው። የጽሁፍ ማስጠንቀቂያውም የተሰጣቸው እነዚህ የፖለቲካ ፓርቲዎችም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ፣ የኢትዮጵያ ፌዴራላዊ ዲሞክራሲ አንድነት መድረክ እና የመላ ኢትዮጵያ አንድነት ድርጅት መያድ መሆናቸውን ፕሮፌሰር መርጋ በቃና አስታውቀዋል። ቦርዱ በቀጣይም የምርጫው ህግና ደንብን ጥሰው የሚንቀሳቀሱ የፖለቲካ ፓርቲዎች ላይ ህጋዊ እርምጃ እንደሚወስዱ አስጠንቅቀዋል። እንግዲህ ለዕለቱ ያሉን ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች እንግዲህ እንደሰማችሁ ዜናውን ዜና ምርጫ ተኮር ዜናዎች ነው ያቀረብንላችሁ። ከዛ ብዙም ለማለት አንፈልግም በዛሬ ዕለት፣ ምክንያቱም ትኩረታችን በሙሉ ያለው የዚህ 2007 ምርጫ በተመለከተ ነው። አንድ ቀደም ብሎ ከተናገሩ ውስጥ ለማጠቃለያ ያህል ይህን ምርጫ ለመሳተፍ ወይንም ደግሞ ለመከታተል 2100 ጋዜጠኞች በላይ የምርጫ መታወቂያ ወረቀት ደብዳቤ አግኝተዋል። ከዛ ውስጥ 2358 አጠቃላይ ድምር ያላቸው ጋዜጦች ተገኝተዋል። ይህን እነዚህም በተለያዩ አካባቢዎች የሚሄዱ ናቸው። ከዛ ውስጥ የፐብሊክ የህዝብ የተባሉ 2812፣ የክልል መገናኛ ብዙሀን 413፣ የክልል የኮሚኒኬሽን ቢሮዎች 821፣ የግል ሚዲያ 101፣ ቋሚ የዜና ወኪሎች ለውጭ ሀገር ጋዜጦች የሚሰሩ 58፣ ለምርጫ ብቻ ከመጡ የውጭ ሀገር ሚዲያ ዓለም አቀፍ ሚዲያዎች 11 አሉ። የዲያስፖራ ሚዲያዎች 3 አሉ። ብሎገሮች 13 አሉ። ልሳናት 32፣ ሶሻል ሚዲያ 3፣ የፌዴራልና የክልል ፖሊስ ሚዲያዎች 50፣ የትግራይ ክልል የሚገኙ ሚዲያዎች በመቀሌ ኤፍኤም እና ሌሎችን ጋዜጣ ደግሞ 41 ተሳትፏል። በአጠቃላይ 2358 ጋዜጠኞች ተሳትፈውበታል ለዚህ ምርጫና ስለዚህ ምርጫውን ለመዘገብ አቅም የለም አቅም የለኝም ከማለት ከሚከሰቱ ክስተቶች በስተቀር ማንኛቸውም ነገሮች ለማስተካከል እና ለመናገር እንግዲህ ይሄ የሰዎች ቁጥር ሳይሆን ጥራታቸው የሚያቀርቡት የሚዲያ ፕሮግራም ዘገባ ምን ያህል ባላንስ ማለትም ሁለቱንም ወገን አክሎ ወይም ደግሞ አሳትፎ የሚለው ይሄ እንግዲህ እናንተ ያድማጮች ወይም ደግሞ የአንባቢያን ውሳኔ ነው የሚሆነው። እኛ በተቻለ መጠን ሁለቱንም ወገኖች ለማቅረብ እንሞክራለን ወደፊት በሚደረጉት። አሁንም እያቀረብን ያለነው በተለያዩ ቦታዎች ላይ ተገኝተን ያለውን ሁኔታዎችን ለመግለጽ እንሞክራለን። ሌላው አንድ መግለጽ እንፈልገው የፐብሊክ የመንግስት ኮሚኒኬሽን ጽህፈት ቤት አናግረን ነበር ዛሬ ከሰዓት በኋላ ላይ ከነሱ ሊሰሩት ያቀዱትን ደግሞ እየተሰራ ያለ ነገር በሚል አናግረናቸው ነበረ። እነሱ ልዩ ኮሚቴ እናቋቋሙ ማለትም ክራይሲስ ቢፈጠር አንድ ቦታ ላይ እሱን በአስቸኳይ በቦታው በመገኘት አስፈላጊውን መረጃ ለህዝብ በተቻለ መጠን ለህዝብ በአስቸኳይ መልኩ ለማቅረብ ክራይሲስ ማኔጅመንት አይነት ኮሚቴ እንዳቋቋሙና በዛ እንደተዋቀሩ በየሰዓቱ መግለጫዎች የሚከሰቱን ደግሞ የምርጫዎቹን ሁኔታ በአጠቃላይ ባለ መልኩ የመንግስት ኮሚኒኬሽን በየሰዓቱ መግለጫዎች እንደሚሰጥ ነው እስካሁን የተነገረን። ለዛም ደግሞ ችግሮች እንኳን ቢፈጠሩ እነዛን ችግሮች በቦታው ተገኝቶ የሚያጠና በክልሎች በሙሉ አሰማርቶ እሱን በሚኒስትሩ አማካኝነት በሚኒስትሩ መሪነት እየተዘጋጀ ተዋቅሮ እየተንቀሳቀሱ እንደሆነ ገልጸውልናል። ያንን ይመስል ምርጫ ቦርድን በተመለከተ ምርጫ ቦርድ ማንኛቸውም ነገር ለማጣራት አሁን ዜናውም ላይ እንደሰማችሁት ዳኞች፣ ፍርድ ቤቶችና አቃቢ ህጎችን አዘጋጅቶ ማንኛቸውም ህግን በተመለከተ ህግን ተመርክዞ ለሚከሰቱ ክስተቶች ወዲያውኑ ፍርድ ቤት ቀርቦ ወዲያውኑ መልስ የሚሰጥበት ወይም ሊሰጥበት የሚችሉትን ነገሮች እንዳመቻቹና በተቻለ መጠን ያለ ችግር በሰላማዊ መንገድ ምርጫው የሚጠናቀቅበት ነገር ለማዘጋጀት ወይም ደግሞ ለማካሄድ ለማስፈጸም እንደተዘጋጁ ገልጸውልናል። ስለዚህ እነዚህን ሁሉ ይዞ ነው ወደ ምርጫ 2007 አምስተኛው አገራዊ ምርጫ እየተካሄደ ያለው ወይም ሊካሄድ የተዘጋጀበት ያለን 8 ሰዓት ከስምንት ሰዓት በኋላ ምርጫው ይጀምራል ማለት ነው። በዛን በተመለከተ ከሌሊቱ በኢትዮጵያ ሰዓት አቆጣጠር 5:30 AM በከዛን ጊዜ ጀምሮ በየምርጫ ጣቢያዎች በመዛወር በተለይ አንድ የምርጫ ጣቢያ በማተኮር ምክንያቱም በምርጫው ጊዜ የሚካሄዱ ሂደቶች አሉ ወይም ደግሞ ቅደም ተከተል የሚያዙ ለምሳሌ የምርጫ ቅጾች ስንት ናቸው በእያንዳንዱ ምርጫ ጣቢያ መኖር ያለበት 1100 ብቻ ነው። ምክንያቱም 1000 ሰው ነው አንድ ምርጫ ላይ ሊመርጥ የሚችለው። 10% የሚሆን ደግሞ ምናልባት ግዝ ችግር ተፈጥሮ ሰዎች ተሳስተው ያለ ቦታቸው ማርክ ቢያደርጉ እሱን ለማሟያ የሚሆን 10 ማለትም 100 ለእያንዳንዱ ክልል 100 የምርጫ ቅጽ አለ የምርጫ መስጫ ቅጽ አለ ያን መዘጋጀቱና እሱ ተቆጥሮ ወዲያውኑ የፓርቲ ታዛቢዎች የመንግስት የምርጫ ቦርድ ሰራተኞች የፓርቲ ታዛቢዎችና የህዝብ ታዛቢዎች ባሉበት እሱ ተቆጥሮ ተፈራርመው ወደ ስራ የሚገቡበት ነው። በዛው መጠን ደግሞ የምርጫ ሳጥኑ ባዶ እንዴት እንደመጣ ተፈትሾ ታይቶ ምርጫ ከመጀመሩ በፊት 3 ቀለማት ያላቸው ቁልፎች አሉ። በእነሱ ቀለማት ታስሮ ምርጫው ይካሄዳል። ምርጫው ደግሞ በሚያልቅበት ጊዜ ደግሞ እነዛ የምርጫ ላይ የታሰሩት ቁልፎች ሁሉም ተሰባሰቡ ባለበት እንደገና ቁጥር ሲሪያል ነምበሩ ታይቶ እሱን ተመዝጎ ተማምነው ይፈራረሙና ከዛ በኋላ ምርጫው ሳይሆን ታሽጎ እዛው አካባቢ ባለ የምርጫ ቆጠራ ጣቢያ ውስጥ ቁጭ ብለው እንደገና ምርጫ ይካሄዳል። ምርጫ ቆጠራ ይካሄዳል። እያንዳንዱ ጣቢያ ያለው የምርጫ ውጤት ወዲያውኑ እዛ የምርጫ ጣቢያ ደጃፍ ላይ ይለጠፋል። ማህተም ተደርጎበት የሰዎቹ ፊርማን አጣቅሶ የተስማሙበት መሆኑን አረጋግጦ በየምርጫው ጣቢያ ይታወቃል። ስለዚህ በነገው ዕለት ማታ በተለይ አዲስ አበባ አካባቢ በነገው ዕለት ማታ ከምሽቱ 3 ሰዓት ላይ ሁሉንም ባይሆን የተወሰኑ የምርጫ ጣቢያዎችን የምርጫ ወረዳዎችን ሳይሆን የምርጫ ጣቢያዎችን በዚህ አይነት ቁጥር ከሌ ፓርቲ አሸንፏል ከሌ ፓርቲ የኛ በተከታታይ ቁጥሩ አግኝቷል ማለት ይችላል። በዛው ላይ ደግሞ የምርጫው ሲያልቅ ምርጫው ሳይቆጠረው በፊት የሚደረገው ነገር ምንድነው? የምርጫው ቀጽ ምርጫው ቀጽ ሲጀመር ምርጫው ከመጀመሩ በፊት የነበረው ቁጥርና ምርጫው የምርጫ ቁጥሮች የምርጫ የተመረጠባቸው ቅጾች የነሱ ቁጥር ተመጣጣኝና ተስማሚ መሆን አለበት። ተስማሚነት ከሌለው ምናልባት የዛ የምርጫ ጣቢያ ሁኔታ ሊሰረዝ ወይንም ደግሞ ፍርድ ቤት ላይውና ሊወስነው ወይንም ምርጫ ቦርድ አይቶ ሊወስንበት ይችላል። ያ የሚሆነው ግን በፓርቲዎች መሃል በሚደረግ ውይይት ብቻ ነው። የመንግስት አልቃ ገብነት የለበትም። የምርጫ ቦርድ የሚያገባው ነገር የለም። ይሄ የምርጫ ማን የተወዳዳሪዎች የራሳቸው እይታ ሆነው ተነጋግረው የሚወስኑትና የሚያስወስኑት ነው። ችግር ካለባቸው ወዲያውኑ አድርገው ቅድም በዜና እንደተገለጸው የፍርድ ቤትን ሁኔታ የሚያጣራ ነገር ካለ የፍርድ ቤትን ነገር ያጣራል ማለት ነው። ይሄን ነው በእኔ በኩል ያለው። ወደ ኋላ ልመለስና ቀደም ብዬ የተናገርኩት አለ የዶክተር አሸብርን የምርጫ ጣቢያ በተመለከተ አሸናፊ ሳፋ ያለ ሁኔታ እውቀቱን ስላለበትና ቃላቶችን ከኔ በበለጠ ስለሚያውቃቸው እሱ መስበሩን ይወስድና ለተወሰነ ጊዜ እሱ ይገልጽልናል። ከዚህ በኋላ ወደ ቤታችን እንገባለን።
እሺ፣ እንግዲህ የዚህ የቦንጋ ምርጫ ጣቢያ ላይ ነው። ሁለት የአካባቢ ሰዎች ነው የሚወዳደሩት፣ የዶክተር አሸብርና ሌላም አንድ እንደዚሁ ዶክተር ናቸው። የዛው አካባቢ ተወላጆች ናቸው። እና ምንድን ነው የሚሆነው? እንግዲህ እስካሁን ድረስ በይፋ የወጡ ነገሮች የሉም፣ ግን ከአካባቢው ሰዎች ባገኘነው መረጃ በተለይ ባለጸጋ ናቸው ዶክተር አሸብር። እዛ አካባቢ እንደው ብራይብ ማድረግም ባይባል ዝም ብሎ እንደ ባህላዊ ነገር በመገባበዝም በምናምንም በዛ ያለ ደጋፊዎችን አፍርተዋል። የትውልድ ሀገራቸውም ስለሆነ ግብዣውም ባይኖር ደጋፊ ሊኖራቸው እንደሚችል ነው የሚገመተው። በሌላ በኩል ያው ኢህአዴግን ወክለውም የሚወዳደሩት እንደዚሁ የዛው ሀገር ሰው ስለሆኑ ያው ደጋፊ ያላቸው እንግዲህ የኢትዮጵያን ገጠሮች አካባቢ የሚያቅሰው ያውቀዋል። ይሄ የትራይባል ሶሳይቲ ነው ያለው እና በትራይባል ሶሳይቲ ውስጥ ወገን ማለት በጣም ትልቅ ነገር ነው። ጎሳ ማለት በጣም ትልቅ ነገር ነው። ምክንያት አይጠየቅም። ወገኔ ነው የምትለውን ሰውዬ ስትወደው ክፉም ሆነ መጥፎ ለምን ክፉ ሆንክ፣ አንተ ክፉ ስለሆንክ አንደግፍም የሚባል ነገር የለም። ይሄ ትራይባል ሶሳይቲ ውስጥ ያለ የተለመደ የትኛውም ቦታ ያለ ነው፣ ኢትዮጵያ ውስጥ ብቻ ሳይሆን። እና እንግዲህ በሁለቱ በኩል የኔ ወገን ነው የሚሉ ሰዎች ተካረሩ፣ በጣም ተካረሩ። እና በዚህ ሁኔታ ምርጫው ተካሂዶ ድምፅ ቆጠራ ከተካሄደ በኋላ ውጤት ሲገለጽ ሁለቱም የሚሸነፉ ከሆነ ያለመቀበል አዝማሚያ ነው ያሳዩት። የማይቀበሉ ነው የሚሆኑት። አለመቀበል ማለት ደግሞ ወደ ፍርድ ቤት መሄድ ምናምን አይደለም የሚሆነው። በዛ ደረጃ ያለ ሰው ያኛው አሸነፈኝ ያለው ጎሳ ላይ ወደ መተናኮል ነው የሚሄደው፣ ግጭት ይፈጠራል። እና እነዚህ ነገሮች መፈጠር የለባቸውም። አስቀድሞ በበቂ ሁኔታ መተንበይ ከተቻለ ምርጫውም ወደ ሌላ ጊዜ ማራዘም እና እነዚህ ነገሮች ማረጋጋት ነው የሚሻለው፣ የተሻለው አማራጭ። ምክንያታዊ ለሆነ ሰው ይሄ ነው። እንግዲህ የዚህ የቦንጋው ምርጫ የተያዘው በዚህ ምክንያት ነው። ምናልባት አንድ ሳምንት ቆይቶ እንደ ሁኔታው 10 ቀን ድረስ ቆይቶ ሊካሄድ ይችላል። የዚህ አይነት ነገሮች ከዚህ በፊትም የተደረጉበት ሁኔታ አለ እና ሊያስከትል የሚችለውን የውጤቱን አደገኝነት አንጻር ሲመዘን ይሄ የተወሰደው እርምጃ ተገቢ ነው። በተለይ ምርጫውን ፍትሐዊ ከማድረግ አኳያ የተሻለው እና የሚቻለው አማራጭ ይሄኛው ብቻ ነበር። በዚህ ላይ ለጊዜው ካለ መረጃ አኳያ ያለኝ አስተያየት ይሆናል።
እሺ፣ አሸናፊ እንግዲህ አንተም ከዚህ ይበል የተለየ ልንልበት የምንችል አይደለም። እንደ በሶሻል ሚዲያ እንደተጻፈው እና በአንዳንድ የውጭ ሚዲያዎች እንደተዘገበው ግን እንዳልሆነ ለማስረድ ለመጠቆም ነው። ይሄ የእኛ ውሳኔ ሳይሆን ያለው ሁኔታ ያለው ተጨባጭ የሀገሪቱ ተጨባጭ ሁኔታ ነው። ባለፈው ጊዜም ዶክተር አሸብር በሚያሸንፉበት ጊዜ ኢህአዴግን ሰው ነበር ያሸነፉት። ኢህአዴግን ሰው በሚያሸንፉበት ጊዜ ምንድን ነው ያደረጉት? እኔ በአጠቃላይ ግን ሲታይ የኢህአዴግን አይነት ፕሮግራም ነው ያላቸው እና ሲያደርጉት የነበረው ምንድን ነው? ኢህአዴግ ሆኖ እኮ ምንም ነገር ይሰራላቸው፣ እኔ ብትሰጡኝ እኮ እናንተ የምትፈልጉትን ስራ እኔ ያሰራላቸዋለሁ ወይም ደግሞ እሰራላቸዋለሁ በሚል መንፈስ በየቦታዎች እየሄዱ ሰንጋ በማለት ነበረ ህዝቡን ይዘውት የነበረው እና ምናልባት የዚህ አይነት አካሄዶች ተካሂዷል የሚል ግምት ነው ያለው። ይሄ ከሰውየው ባህሪ አንጻር ነው። ይሄ እንግዲህ ያ በገንዘብ እንትን ባይደረግ እዚህ ሀገር አሜሪካን ሀገር ያለንበትም የሚደረጉ የምርጫ ቅስቀሳዎች በተለየ መልኩ ግን እኛ ሀገር ምንድን ነው የጎሳ ወይንም ደግሞ የራስን ብሔር የራስን ወገን የማገዝ ነገር ስላለበት የማመዛዘኑ ሁኔታ የማመዛዘኑ ሂደት ለጥያቄው ሳይገባ የሚገባው ምንድን ነው? የኔ ወገን እንደዚህ አድርገዋልና ይህን ያደረገው ትካደለ ወይ የሚለው ሁኔታ ነው። እና በዛ ያንን በተመለከተ ሌላ አንድ አንተም ልትረዳኝ ትችላለህ አሸናፊ። በተለያዩ ቦታዎች ላይ ዛሬም ትላንትናም ስዘዋወር ነበርና ሶስት አካሎች በሶስት ልክፈላቸው ሰዎቹ ለመምረጥ የተዘጋጁ ለመምረጥ ተዘጋጅተው ግን በቃ ኃላፊነት አለብኝ ለመምረጥ ብሎ የሚሉና ለመምረጥ ያልተመዘገቡ አሉ። እና ለመምረጥ ያልተመዘገቡት ሰዎች ለማናገር በመንሞክርበት ጊዜ ብዙ ጊዜ ለማለት የሚፈልጉት ምንድነው? ከምርጫ 97 ጋር ነው የሚያያዙት። የምርጫ 97 ሁኔታ መርጠን ሐሳባችን ድምጻችን ሰጠን ግን ያገኘነው ውጤት የምንፈልገውን አላገኘንም። ስለዚህ ለምንድነው የምንመርጠው የሚሉ አንድ። ሁለተኛ ደግሞ ልክ እነዛው ሰዎች መልሰው ደግሞ የሚሉት ምንድነው? 5 አመት ቆይቶ የምርጫ ዋዜማ የምርጫ ሲዳረስ ብቻ እንዳባ የሚፈሩ ፓርቲዎች አሉና ስለዚህ የወደፊት ራይ ኖራቸው ሳይሆን ምርጫው ጋር ዝምሆሆ ለማለት ነው። እና በዛ ምክንያት ብመርጥም ባልመርጥም ምንም ለውጥ አያመጣም፣ ስለዚህ ቤት የተኛለሁ የሚለው አለ። ሌላው ለመምረጥ የተዘጋጀው ምንድን ነው የሚለው አሁን በተለይ አሁን ከመሸ በኋላ ያገኘኋቸው አንድ ወደ 57 ዓመት ግን የሚያልኝ ያሉ እሳቸው ሲናገሩ ምንድን ነው ከሃይማኖት ጋር ያያዙ ስለ ምንድን ያሉት እግዚአብሔር የፈለገን ነው እዚህ ሀገር ላይ ባለስልጣን ሊያደርግ የሚችለው። ስለዚህ እኔ ለመምረጥ ተዘጋጅቻለሁ፣ የምመርጠውን ግን እከሌ ነው ብዬ ለማለት አልችልም። አሁን ምክንያቱም አላውቀውም። ተኝቼ ስነሳ ጠዋት ግን እግዚአብሔር ይሄኛው ለሀገር ይጠቅማል መረጥ በሚለኝ ሄጄ መርጣለሁኝ ነው ያሉት። ስለዚህ እሳቸውን በሶስተኛ ደረጃ ያለው ደግሞ በቃ ግዴታ አለብኝ፣ ይሄ የዜግነት ኃላፊነት አለብኝ እና ሄጄ የምፈልገውን ነገር መርጣለሁኝ ከዛ በኋላ እንግዲህ ይሁን የሚል ነገር አለና እነዚህን የኔ ትዝብት ነው እንግዲህ እኔ በዛሬው በትላንትና ያገኘኋቸው ናቸው። አንተ እዚሁ ስላለህና ብዙ ጊዜ ከዚህ ጋር በተለያየ መልኩ ስብሰባዎችን ብልሃልና እሱን እንዴት ነው ያንተ እይታ እንዴት ነው በምን ላይ ያተኩራል?
እሺ እንግዲህ አሁን እሱ የጠቀሳቸው ሶስት አይነት የመራጭ አይነቶች አሉ። አንደኛው በቃ አልመርጥም እና ይሄ የምርጫው ውጤት አስቀድሞ ታውቋል የሚል አለ እና ኢህአዴግ ነው የሚያሸንፈው እና የኔ መምረጥ ምንድን ነው ዋጋው አልመርጥም የሚል ዝንባሌ ያለው አለ። በተለይ ከዚህ ዘውዱ ቅድም እንደጠቀሰው ከ97ቱ ምርጫ ጋር በማያያዝ ምርጫው እኔ መራጭ የሚፈልገው ሳይሆን አስቀድሞ የተነገረ ነው የሚል አቋም ያለው። ይሄኛው የተፈጠረው በተለይ ይሄ እናንተም ሀገር ያለው ሚዲያ አለ፣ እዚህም ያሉ ህጋዊ ሆነው የሚንቀሳቀሱ ፖለቲከኞችም ሁልጊዜም ምንም የሚያቀርቡት ተጨባጭ ነገር ባይኖርም ደጋግመው ያወሩለታል። ምርጫውን ኢህአዴግ ሆን ብሎ ነው ያሸነፈው ነው የሚሉት። 99.6% ድምፅንና 99.6% መቀመጫን ሁሉ እያምታቱ 99.6% ድምፅ ነው ያገኘው፣ ይሄ ደግሞ ሊሆን የማይችል ነው እና ይኸው ዝም ብሎ ድምፁን ሁሉ አፍሶ ወስዶ ነው የሚለውን ነገር በተደጋጋሚ በመንገር ሀመር አድርገዋቸው ተስፋ የቆረጡ ናቸው። እነዚህ በጣም ጥቂት ናቸው። ጥቂት መሆናቸውን የምናውቀው በምንድን ነው? ብዙዎቹ አልተመዘገቡም። እንደውም ምን ያደርጋል የሚል ስሜት ነው ያላቸው። ያሙነይ ግን ከባለፈው ጋር ሲወዳደር የመራጩ ቁጥር መጨመሩ 36.8 ሚሊዮን ህዝብ ነው የተመዘገበው ከ32 ሚሊዮን ገደማ ተነስቶ። ስለዚህ እነዚህ በጣም ጥቂቶች እና ማርጂኖች ውጤቱ ላይ ብዙም ለውጥ የሌላቸው ነው የምናገኛቸው። ሌላው ለመምረጥ የተዘጋጀ ነው፣ ማንን እንደሚመርጥ ያውቃል። እና ብዙዎቹ የዚህ አይነቶቹ መራጮች ራሱ ምርጫው ላይ የምርጫው ምዝገባ ሲደረግ አስቀድመው ነው የተመዘገቡት። የምርጫ ምዝገባው አንድ ወር ያህል ጊዜ ነው የወሰደው። አብዛኞቹ ከ10 እስከ 15 ቀን ባለው ጊዜ ውስጥ የተመዘገቡ ናቸው። በጣም በርካቸው እና ወደ 30 ሚሊዮን ከ30 ሚሊዮን በላይ የሚቀርቡ ናቸው፣ የሚበልጡ ናቸው። መምረጥ አለብኝ የምመርጠውን አውቃለሁ ያሉ ናቸው እነዚህ። ከዛ ደግሞ ዝም ብሎ ሄዶ የያዘና ማንን እንደሚመርጥ አሁንም በደንብ ያላወቀ አለ። ዝም ብሎ እንደ ጨዋታ ነው የሚያደርጉት ነገር አለ። እንደው ፓርላማው ቡራቡሬ ቢሆንስ ይሄኛውን እንምረጥና የሚል እንደው ጉዳዩን ከልብ ውጤቱ ምን ማለት እንደሆነ አገር ላይ ሊያስከትል የሚችለውን ነገር የራሳቸውንም ፍላጎት ላይ ምን ያህል ተጽዕኖ ሊያሳድር የሚችለውን ተጽዕኖ ከግምት ያላስገቡ ችልተኛ ሰዎች ናቸው። እነዚህም ቢሆኑ ግን ብዙ አይደሉም። ቀደም እንዳልኳችሁ ምዝገባው ከተጀመረ እስከ 15 ቀን ውስጥ የተመዘገቡት ወደ 30 ሚሊዮን ናቸው። እነዚህ በደንብ የሚመርጡትን የሚያውቁ መራጮች ናቸውና እንግዲህ ዘውዱ ያነሳቸውን ከዚህ እንደዚህ አርጌ ነው ማያቸው ነው።
እሺ አሽመሲ አንድ ለመጠቆም ፈልጋለ ብዙ ጊዜ አሁን መራጮችንም ስለናጋቸው ሊያነጻጽሩት የሚፈልጉት ከምርጫ 97 ጋራ ነው። ምርጫ 97 እንደምታውቁት የብዙ ሰውን ቀልብ የሳበ ነበር። እኔም ስላየሁት ለዛ ነው ወደ ምስክርነትም ወይንም ደግሞ ለማነጻጸርም የሚሄደው። በምርጫ 97 ጊዜ የነበሩ የታዩ የነበሩት ሁኔታዎች የአዲስ አበባ በተለይ 23 የምርጫ ወረዳዎች አሉ። ቅንጅት ኢህአዴግ እነዚህ ሁለቱ ተፎካካሪ ኃይሎች የነበሩት እነሱ 23 ተወዳዳሪ አቀርበው ነበር ለአዲስ አበባ ክልል በአዲስ አበባ መስተዳድር ለፓርላማ እጩ አቀርበው ነበር። በዘንድሮው ግን በ23 ያቀረበ ኢህአዴግና መድረክ ናቸው። መድረክና ኢህአዴግ 23 እጩዎች አቀርበዋል ለአዲስ አበባ መስተዳድር የአዲስ አበባ መስተዳድር የሚወክል የፓርላማ አባል። ከዛ በመቀጠል ያለው ኢዳፓ ነው 22 እጩዎች አቀርቧል። ከዛ በኋላ ሰማያዊ ፓርቲ 16 መቀመጫ አቀርቧል። እንደዚህ በምናይበት ጊዜ አዲስ አበባን አሁንም ምናልባት በአብላጫው ድምጽ ሊያሸንፍ የአዲስ አበባ ወንበሮች በአብላጫው ሊያሸንፍ የሚችለው ኢህአዴግ ነው የሚል ግምት አለ። ምክንያቱም ተፎካካሪ መድረኮች አሉ። መድረክ በብዛት ግን ሊያሰጋ ይችላል ወይንም ደግሞ ድምጽ ሊያገኝ ይችላል የሚባልባቸው በደቡብ ክልልና በደቡብ ክልልና በኦሮሚያ ክልል ነው። ሌላው የሰማያዊ ፓርቲ በጣም አትኩሮ ያለበት ቦታዎች ቢኖር ምንድነው አዲስ አበባና የአማራ ክልል ነው። ግን አዲስ አበባ ክልል ያለው ተወዳዳሪ እጩ 16 ነው። ስለዚህ 16ቱን እንኳን ቢያሸንፍ እንኳን እንደሚወራው መንግስት ሆናለሁ የሚል ወደሚል አዛማ ሊሄድ አይችልም። እና እነዚህ ነው አዲስ አበባ አካባቢ 1.5 ሚሊዮን ህዝብ ተመርጧል፣ ተመዝግቧል። ለምርጫ ለመሳተፍ 1.5 ሚሊዮን ህዝብ ተመዝግቧል። እነዚህ እንግዲህ በማስራት ደረጃ ስንወስደው የአዲስ አበባ ህዝብ በፊት በነበረው ድልድል መሰረት 23 ወይ ምርጫ ወረዳዎች ወይ 23 የፓርላማ ተወካይ ነው የሚኖረው አዲስ አበባ ብቻውን። ስለዚህ የህዝብ በህዝብ ቁጥር ስናሰላው 2.3 ሚሊዮን የአዲስ አበባ ህዝብ ነው ያለው። ከዛ ውስጥ እንግዲህ 1.5 ከግማሽ በላይ የሆነው የመምረጥ እድሜው የደረሰና ለመምረጥ የተመዘገበ ነው። ስለዚህ እነዚህን ማየት እንችላለንና ለአዲስ አበባ በከፍተኛ ደረጃ ሊያሸንፍ ይችላሉ የሚባሉት ሁለቱ ፓርቲዎች ናቸው። እንግዲህ በምርጫ ወይም በእጩዎች አቅርቦት ሁኔታ እነሱም ለመጠቆም እንፈልጋለን። ግን ብዙ ጊዜ መታየት ያለበት ሰኞ ዕለት አንድ ፓርቲ ተነስቶ መንግስት እንዳልሆን ኢህአዴግ ከለከለኝ ወይም ኢህአዴግ አሳራኝ መራጮቼን ሰዎችን አጉላላ ሊል የሚችልበት ምንም አይነት መድረክ የለውም። ምክንያቱም ያቀረቧቸው እጩዎች ቁጥር የፓርላማ መቀመጫው 275 እጩ ተወዳዳሪ አሸንፎ ሊያስገባ የሚችል እጩ ቁጥር የላቸውም። ያንን ነው መሰረት ማድረግ ያለባቸው እና ሰኞ የሚመጣው ምናልባት በእኔ በምመረጥበት ወረዳ ወይ በምመረጥበት አካባቢ ወይም ቀበሌ አካባቢ ኢህአዴግ አሸንመን ነው ሊያሸንፍ የቻለው ምናልባት ፖሊስ ልኮ ነው ወይም ደግሞ ከሊያግዞት ነው ከሊታግዞት ለማለት ይችሉ ይሆናል። ከዛ ባሻገር ግን መንግስት እንዳልሆን እንቅፋት ሆነብን ሊሉ የሚችሉበትን ምንም ምክንያት ግን ይሄ እኛ የምንናገረው ሳይሆን ያለው ሰነድ የሚያስረዳ ነው። ይሄ በፓርቲዎችም በገዥውም ፓርቲም ሆነ በተቃዋሚ ፓርቲዎች መሀል ያሉትን ሁኔታዎች የሚገልጹ ናቸው። አማራው ክልል እንግዲህ የመድረክ አንድ ተወካይ ብቻ ነው ያለው። አማራ ክልል ወደ 163 ነው ምን ያህል መቀመጫ ያለው ይመስለኛል። እና ከዛ የፓርላማው ተወካዮች መድረክ አንድ እጩ ብቻ እንዳቀረበ ነው የማውቀው ያለኝ መረጃ። አሸናፊ የተለየ ካለው እሱ ሊነግረን ይችላል። ግን ይሄን ይመስላል። በአጠቃላይ ግን እስካሁን ድረስ ያለው ከምርጫ 97 ጋር ሰዎች ስለሚያነጻጽሩት እኔም ላነጻጽረው እና ቀዝቀዝ ያለ ነው። ሁኔታዎችም እንደዛ ሊሆን አይችልም። ምክንያቱም ጊዜ የምናገረው አንድ ጫጉላ ቤት ያለች ኮረዳ ከሰርጉ በኋላ የሚሆነው የጫጉላ ቀን ምሽት አይሆንም። የኢትዮጵያ ምርጫ ሂደትም የሰላማዊ ትግል ምርጫ ሊያመጣ የቻለው ያሆ የተባለበት የተጨፈረበት የተዘፈረበት ቀኑ ምርጫ 97 ነበር። ያን አልፈናል። አሁን ያለው በሂደት የሚከሰቱ ልክ እንደ ትዳር መሰረታ የመጀመሪያ ሙሽራ ቀን የትዳር ቀን የተመሰረተበት ቀን ያደስታ ተጀምሮበት፣ ግን በየጊዜው የሚመጡ ግጭቶች የሚመጡ የሚፈጠሩ ሁኔታዎች ስላሉ ይሄ ከራሳችን ከህይወታችን ጋር ለማነጻጸር ያህል ነው እንጂ ያን ያህል ለማለት ማለት ለማንኛቸውም ግን ሰው ሊናገር የሚፈልገውና ብዙ ጊዜ መሰረት የሚያደርገው የአሁኑ ምርጫ በዛ ላይ ነው። ያንተ የምትጀምርበት ካለ በዚህ እናወራን፣ ሌላ የምንላቸው ነገሮችን እንጀምርበት።
እሺ፣ እኔ እንግዲህ በአጠቃላይ ስለ ምርጫው ቀዝቀዝ ያለ ነው ከሚለው ጋር በተገናኘ የምርጫ ምንነት በማወቅ ረገድ ግንዛቤው በጣም ከፍ ብሏል ሰው እና ከ97 በኋላ ባሉት ጊዜዎች ውስጥ የምርጫ ግንዛቤው ህዝቡ በጣም ሰፍቷል። 97 ላይ ምርጫ በምርጫ ማሸነፍና ነጥቆ ስልጣን መያዝ የተደበላለቀበት ሁኔታ ነበረ እና አይታችሁት ከነበረ ለምርጫ ለቅንጅት ያኔ በገኑ የወጣው ፓርቲ ለእሱ ድጋፍ የወጡት ሰዎች ድምፅ እንሰጥሃለን ከማለት ባለፈ የኢህአዴግ ደጋፊ ናቸው የተባሉ ታዋቂ ሰዎችን ስም እየጠሩ መሳደብ፣ ኢህአዴግን መሳደብ፣ ራሱ እዛ ጋር ፊት ለፊት ወጥቶ የተናገሩ ሰዎች ጠራርገን ወደ መጣችሁበት እንመልሳለን፣ አዚፍ ከሰማይ ከውጭ ሀገር የመጡ ነገር በማስመሰል እዚህ አይነት ነገሮች ነበሩ እና በምርጫ ማሸነፍና መንጠቅን በምርጫ መፎካከርን እንደ ባላንጣነት እንደ ጠላትነት የማየት ነገር ነበር እና ይሄ ተገቢ ያልሆነ ፍትጊያ በጣም ሞቅ አድርጎት ነበር። በየአካባቢው በየመንደር ውስጥ የነበረውም ቅስቀሳ አንደኛውን ጠላት ሌላውን ወገን በማድረግ ጠራርገን እናስወጣው የሚል ቅኝት የነበረው ስለነበረ ነው እንግዲህ ሞቅ ያለ ሊመስል የሚችለው። አሁን ግን እነዚህ ስሜቶች የሉም። ምርጫ ሰላማዊ ውድድር መሆኑን ህዝቡ ተቀብሏል። የተሸነፈው ወገን ሁሉም ሰው ተደጋጋሚ ሲያወሩ ሚዲያዎች ላይ ተከታትላችሁ ከነበረ የተሸነፈው ወገን አሜን ብሎ በጸጋ መቀበል አለበት የሚለውን ነገር ደጋግሞ ነው ህዝቡ ራሱ የሚያወራው ስለ ምርጫው አስተያየት ሲሰጥ እና የምርጫን ውጤት መቀበል የሚባለው ነገር ካለ ደግሞ ወደ ረብሻ የሚሄድ ነገር የለም ማለት ነው። ስሜታዊነት የለም ማለት ነው። እነዚህ ነገሮች በጣም ካልም አድርገውታል። ነገ ከ97ቱ ጋር ስናወዳደር ነገ ምርጫ ልናካሄድ አይመስልም ነበር። የ97ቱ ዋዜማና ዛሬው አንድ አይደለም። ዛሬ በጣም የተረጋጋ ሰው ነገም ከነገ ወዲያም ህይወት አሁን እንዳለች የሚቀጥል አድርጎ ነው የሚያየው። ያኔ ግን ቀጥሎ ይተረማመሳል የሚል ነገር ይጠብቅ ስለነበረ ያልተረጋጋ ነበረ እና የተረጋጋው መንፈስ ከዚህ አይነት ሁኔታ የተፈጠረ ነው። ሌላ እንግዲህ ከእጩዎች ማቅረብ ጋር የፌዴራል መንግስት ለህዝብ ተወካዮች ምክር ቤት የቀረቡት ነው የተናገረው። የክልል ምክር ቤቶችም በየክልሉ ብዙ መቀመጫዎች ነው ያሉት የየክልሉ ምክር ቤት፣ ለዛም ውድድር ይደረጋል። ለምሳሌ ኢህአዴግ ጠቅላላ በሚወዳደርባቸው ኢህአዴግ 4 ክልሎች ውስጥ ነው የሚወዳደረው፣ ደቡብ፣ አማራ፣ ትግራይና ኦሮሚያ ውስጥ ነው የሚወዳደረው። በእነዚህ ምክር ቤቶች ወደ 1350 መቀመጫዎች ነው የሚወዳደረው። ለየክልሉ የተለያየ መቀመጫ ነው ያለው። ለምሳሌ ኦሮሚያ ወደ 400 ምናምን ያለው ይመስለኛል፣ ትልቅ መቀመጫ ያለው ነው። እንደዚሁ ክልሎች የተለያዩ መቀመጫ አላቸው። ያን አልተወዳድሯል። አሁን ለንጽጽር እንዲመቸን ነው። መድረክ እንግዲህ የህብረ ብሔር ፓርቲ ነው የሚባለው። አማራ ክልል አይወዳደርም፣ ደቡብና ኦሮሚያ ላይ ነው የሚወዳደረው። በአጠቃላይ ግን ለክልል እጩዎች ያቀረበው ወደ 639 ነው፣ ከግማሽ በታች ነው ከኢህአዴግ ያቀረበው። ሌላው እንግዲህ ከቅርብ ጊዜ ወዲህ አንጋፋ ነኝ ብሎ የወጣው ሰማያዊ ፓርቲ ደግሞ ለክልል ምክር ቤቶች 204 ብቻ ነው ያቀረበው። ቀጥሎ ኢዴፓ ነው 172 እና ይሄ የምርጫው የፌዴራል መንግስት የህዝብ ተወካዮች ምክር ቤት ብቻ ሳይሆን የየክልል መንግስታት የህዝብ ተወካዮች ምክር ቤትም የሚደረግበት ነው። እዛም ውሳኔ ሰጪ አካል አለ፣ እዛም ህግ አለ፣ እዛም ህዝብ አለ። እንደውም ትልቁ የልማት ስራዎች የሚሰሩት ያልተማከለ መዋቅር ነው ያለን እዛ አካባቢ ነው እና ከዚህ አንጻር ስናየው አሁንም ክልሎቹን የማስተዳደር ስልጣን ከቀረባቸው እጩዎች አንጻር ወደ ኢህአዴግ የሚሄድ መሆኑን ያመለክታል። አሸንፈን ነበር ብለው ሊከራከሩ በማይችልበት ሁኔታ በጣም ዝቅተኛ እጩዎች ነው ያቀረቡት። በአጋር ድርጅቶቹ ባለባቸው በአፋር፣ ቤንሻንጉል፣ ሶማሌና ጋምቤላ ክልሎች ደግሞ በጣም ጥቂት ነው ያቀረቡት። ምናልባት አላቀረቡም ማለት በሚቻልበት ደረጃ ላይ ነው ያለው። ኦፍኮርስ ኢህአዴግ በራሱ ድርጅቶች አይወዳደርም፣ በአጋር ድርጅቶቹ ነው። አጋር ድርጅቶቹ ግን የኢህአዴግን ፖሊሲ የሚያስፈጽሙ ስለሆኑ በዛም በዚህም ኢህአዴግ እኔ ምረጡኝና አደርግላቸዋለሁ ያለው ነገር ወደሚደረግበት ቀጣይ የመንግስት ስርዓት እንሄዳለን። ሁለተኛው የእድገትና ትራንስፎርሜሽን እቅድ ተግባራዊ የሚሆንበት ሁኔታ ሊኖር እንደሚችል ከወዲሁ መተንበይ የሚቻልበት ነው ማለት ነው።
እሺ፣ እንግዲህ አድማጮች፣ ሰፋ ያለውን ብቻ ሳይሆን ዋናው መሰረታችን እዚህ አዲስ አበባ ምን ልመራ የቻልኩበት ዋናው ምክንያቱ ይህን ምርጫን በተመለከተ ስለሆነ የናፈቀኝንም ሀገሬን ዘመዶችንም የማይበት ምድሉን ተፈጥሯል። ለማንኛቸውም ግን ሁልጊዜ በምንመለከትበት ጊዜ የምርጫ 97 ጊዜ አሁን አሸናፊ እንደጠቆመው ከነገ በኋላ ይሄ ነገር ይሆናል እንደዚህ ትሆናላችሁ የሚል ነገር የሌለበት ሆኗል። አሁን ሁሉም የሚመለከተው ምርጫ 97 በሚያነሳበት ጊዜ ከዛ በኋላ የተከሰተው ነገሮች ሁለተኛ ሀገራችን መከሰት የለበትም የሚል ድምዳሜ ያላቸው፣ ያ ድምዳሜ ደግሞ ለወደፊቱ ኢትዮጵያ ልታደርገው ለምትጓዝበት የዴሞክራሲ ሂደቶች ዋና ገንቢ ነው። እንደ በፊቱ ጭቅጭቅ ምናምን እንዲመጣል የሚፈልግ ህዝብ የለም። ለመምረጥ የተዘጋጀውም ለመምረጥ የማይፈልገውም ቢሆን አንድ አይነት ስምምነት ሳይነጋገሩ የተስማሙበት ነገር የሚመስለው ነገር ቢኖር ምንድን ነው፣ በሀገራቸው ላይ ከእንግዲህ ወዲህ በምንም አይነት መልኩ አንተ ፍረስ እኔ ልቀመጥ የሚባል ነገር እንዲኖር አይፈልጉም። ያ ደግሞ ከውድድሩ አሁን ከነበሩት ካለፉት 9 ክርክሮች ውስጥ በመነሳት የራሳቸው ውሳኔ ነው። አንደኛው አንድ ለመጠቆም ፈልገው ነገር ቢኖር ምንድን ነው፣ የምርጫውን ክርክር በተመልክተው ለውሳኔ ወይንም ደግሞ የራሳቸውን ሀሳብ ለመስጠት ከፈለጉት ውስጥ የሚሉት የተሰማ እከሌን ከእከሌ ሳይሉ በደፈናው ክርክሩ የነበረው ጥሩ ሆኖ ሳለ ነገር ግን አንተ መፍረስ አለብህ የሚለው ወይም ደግሞ የተገነቡት ግንባታዎች ጥሩ ናቸው፣ እነዚህን በተገነቡት ላይ እኔ ጨምራለሁኝ የሚል አንድም አዲስ ሀሳብ ያቀረበ የለም። እና ያ በሌለበት ሁኔታ ላይ እኛ በምንም አይነት መልኩ ይህንን ልንል አንፈልግም፣ ያንን ተመልክቶ ደግሞ ጭቅጭቅና ሁከት እንዲመጣም አንፈልግም የሚል ድምዳሜ ላይ ያለው ነው። ሌላው እንግዲህ አንዳንዶቹ ቀደም ብዬ እንደተናገርኩትም ሃይማኖት ጠቀስ የሆነ አመለካከትም ይዘው ለሀገራቸው የቱን ያህል እንደሚጸሉ እንደሚያስቡ በተቻለ መጠን በሰላማዊ መንገድ ምርጫው እንዲካሄድ እና እንዲጠናቀቅ ይፈልጋሉ። አንድ ሌላ ማን ነው አሸናፊ በተናገረው ላይ ለመጨመር ያህል ይሄ የምርጫ ውጤት በምንም አይነት መልኩ ህጋዊ በሆነ መልኩ ጥያቄ ይቀርብበታል እንጂ ህጋዊ ባልሆነ መልኩ ባለፈው ጊዜ ይደረግ እንደነበረ ከምርጫ በኋላ የመረጠኝን ህዝብ ሂጅ አናገር የሚሉ ሁከቶችም ሆነ ንግግሮች መስማት እንደማይፈልጉ ያን የሚመጣ ከሆነ ግን በአጠቃላይ እነዚያን የሚያነሱን ሰዎች ቁጭ ለመከራከር እንደተዘጋጁ የገለጹም ሰዎች አሉ። ወጣት የምንላቸው በአንዳንድ ቦታ ላይ ጥሩ ሆኖ እያየኋቸው ቀን ያየኋቸው ወጣቶች የበዙበት አካባቢ ዞሬ ስለነበረ ካየሁት ነገር ጊዜያዊ የሆነ ሁኔታ እና የወደፊት ይሄ ነው የሚባል ሳይሆን በቃ ተናዶም በተለያየ መልኩ የተበሳጨን ቅር የተሰኘው ምስላለ ያን ያናጠቃለው የሚናገረው ካልሆነ በስተቀረ ይሄ ነው ብሎ ለመናገር ሳይሆን በዚህ ውሳኔ ላይ ይሄኛው በዚህኛው ጸናል የሚል የለውም። አንዳንዶች እንደውም ከጸጥታ አኳያ በሰላም ወጥቼ በሰላም ስለምገባ ገዢው ፓርቲ ይቀጥልም የሚሉም ወገኖች አሉ። ሌላ ደግሞ በዛ ደግሞ ያኮረፈ ከስራ ይወጣለ ስደት ላይ የነበረ አለ። ምርጫ 97ን ተከትሎ ብዙ ችግር ውስጥ የገባ ሰው አለ እና ያንን ስትመለከት ደግሞ ያም ወገን ደግሞ የራሱ አመለካከት እንዳለው ያ የራሱ አመለካከት ደግሞ ካለው ከራሱ ከኑሮ ምክንያቱም ፖለቲካ የዲሞክራሲ ምርጫም ሆነ የዲሞክራሲ ሂደቶች ሁልጊዜ ከመራጩ ጥቅም ጋር የተያዘ ነው። ጥቅሜን አስጠብቅ የሚያስጠብቅልኝ ፓርቲ እመርጣለሁ ነው። አሜሪካን ሀገረኛ ስንኖር እኔ ኦባማን የመረጥኩት ሄልት ኬርን በተመለከተ ነው። ምክንያቱም ከዛ በፊት የምከፍለው የነበረው ዋጋ ሲመዛዘን 500 ምናምን ብር በወር የምከፍለውን ሰውዬ ኦባማ እኔን መረጠኝና ዋጋን አስቀንስልሃለሁ መረጥኩት፣ ከ500 ብር ወደ 200 ብር ወርዶልኛል። ስለዚህ ለጥቅሜ ስል ነው የመረጥኩት። እኔ የአባቴ ልጅ አይደለም፣ የእናቴ ልጅ አይደለም። ያ አይነት አመለካከቶች ኢትዮጵያ ውስጥም እየመጡ ያዩ አሁ ከምርጫ 97 ጋር ሳመለካከተው አሁንም የራሴን ጥቅም የሚያስጠብቅልኝ ማንኛውንም ፓርቲ መርጣለሁ ነው እንጂ እከሌ እንደዚህ ነው ከሚለው አይደለም። እና የዲሞክራሲ ሂደት ሁልጊዜ ከጥቅም ጋር የተያያዘ ነው። የትላልቅ ኮርፖሬሽኖች ስፖንሰር የሚያደርጉት ፓርቲዎችን ወይም የፓርቲ ቅስቀሳዎችን በአውሮፓ ሆነ በአሜሪካ የሚያደርጉት ከራሳቸው ጥቅም ህጎች ይቀይሩልኛል ከሚሉ ነው። ይሄንን ሁልጊዜ መዘንጋት የሌለብን የምንኖርባቸው አገራት የሚያሳዩን ሂደቶች ናቸው። እነዛ ኢትዮጵያ ውስጥ እንዲመጣ መፈለግ አለብን። ኢትዮጵያ በዛ ምክንያት በዛ ሁኔታ ለመገንባት አለበት ብለን መናገር አለብን። ስለዚህ የከሌ ፓርቲ ከሌት አይደለም መራጩ። እኔ የራሴን ስራዬን የምጠብቅበትን ነገር ስራዬን የማገኝበትን ነገር ወይንም ልጄ ተምሮ ስራ የሚያገኝበትን ነገር ሊያመጣልኝ የሚችል ፓርቲ እመርጣለሁ ብሎ ለዚህ ነው አልነግራችሁም ብለው ምሽቱን በሙሉ እስከ ምሽት ድረስ ስንላቸው ሊነግሩን ያልፈለጉም። እኛም ደፍረን ማንን ትመርጣላችሁ ብለን ልንጠይቃቸው ያልሞከር ነው ያልከጀል። ምክንያቱም ማንን ትመርጣለህ ተብሎ አይጠየቅም። የአሜሪካ ነገር ማንን ትመርጣለህ ተብዬ ተጠይቄ አላውቅም። አዝማሚያ በፓርቲ ደረጃ እንደዚህ አይነት ነገር የተደበቁ ነገሮች አድርገው ይሄን ያህል ሰው ይሄን ፓርቲ ሊመርጥ ይችላል የሚል ግምት ካልሆነ በስተቀር ከሌኔ ተነስቼ ከሌን እመርጣለሁ የሚል ለጓደኛ ልነገር እችላለሁ። ከዛ በላይ ግን የለም እና ሰዓታችንም አልቃለች። በዚህ ባለችኝ አንድ ግማሽ ደቂቃ እንቻለችን አጠቃለኝ። በዚህ ልሰናበታት። ልጅቷም እየጠበቀች ነው።
እሺ፣ እኔ አንድ ማጠቃለያ ነገር መናገር የምፈልገው ህዝቡ ምርጫ ሲመርጥ የሚመርጠው ፓርቲ በቀጥታ ኑሮው ላይ የሚፈልገውን በሚፈልገው መልክ ተጽዕኖ የሚያሳድረውን መሆን ወደ መሆን ተሸጋግሯል። ለምሳሌ ብዙ ጊዜ ሲሰበክ ትሰማላችሁ፣ በተለይ እናንተ ሀገር ያሉ ሚዲያዎች የዘረኝነት ሰበካዎች ነው የሚሰብኩ፣ ስልጣን ላይ ያለው መንግስት የአንድ ብሔር ነው ምናምን የሚል ነገር። አሁን እኛ ሀገር ይሄ የዚህኛው ብሔር ነው ይሄኛው የዚህኛው ብሔር ነው ከሚል ከዘረኝነት በፊት እንደነበረው እና ሲቀሰቀስ እንደነበረው ከሱ ወጥቷል። ጥያቄው የልማት ጥያቄ ይሆናል። ህዝቡ ከፍ ያሉ የልማት ጥያቄዎችን አንስቶ ይሄን ልማት ሊያሳካ ይችላል አይችልም የሚለው ደረጃ ላይ ደርሷል እና ከዚህ ከፕሬጁዲስ ከመሰረተ ቢስ ጥላቻ እየወጣ ጥቅሙን እያሰበ ወደሚመርጥበት ደረጃ ላይ ደርሷል። ይህንን ነው ማለት ይፈልጉ።
እሺ አድማጮች፣ እንግዲህ የመጨረሻ ማጠቃለያ ነው ያለችን ሰዓት አንድ ደቂቃ ነች ያለችው። ትንሽ የስልክ መገናኛ ችግር ነበር። ለማንኛቸውም ግን በዚህ በዛሬው ፕሮግራም እና በትላንትናው በዚህ በቆይታችን የውጭ ጉዳይ ሚኒስትር ትብብር አድርጎልናል። የመንግስት ኮሚኒኬሽን ሀለ ጽህፈት ቤት የራሱን ትብብር አድርጎልናል። ሌሎቹም እንደዚህ ሁለት የምርጫ ቦርድም በአፋጣኝ ጊዜ የመታወቂያ ወረቀታችን ለማግኘት ጥሎልናል እና ያን በተመለከተ እነዚህ ሶስት አካላት ለማመስገን እፈልጋለሁኝ። በእናንተ ሆኜ እንግዲህ በሚቀጥለው ሳምንት የምርጫ ሁኔታችሁ ምን ይመስሉን ነበር ከሚለው እንጀምራለን። ነገ ጠዋት ግን ከፋይቭ ተሪ ጀምሮ በኢትዮጵያን ዲያስፖራ ዲስከሽን ፎረም ውስጥ ብትገቡ ያሉትን የመጀመሪያዎቹን ሁኔታዎች ስለምንገልጽ እዛ ላይ ተከታትላችሁ ምን ይመስላሉ ወደሚለው የኢትዮጵያ ምርጫ ሁኔታዎችን ጅማሮ ልትረዱበት ይችላል። ስለዚህ እግዚአብሔርን እያመሰገንን ለዚህ እድልና እድሜ ጤንነት ስለሰጠን እያመሰገንን ለዛሬ እዚህ ላይ እናበቃለን። በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም፣ ደስታ፣ ፍቅር ለሀገራችን፣ ለህዝባችን። መልካም ምርጫ ለሁሉም ሰው። ጃዝሚን ቴኬት
ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም